ይህ የምስራች ድምጽ ነው። በምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ሬዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ አሁን ይጀምራል። የእግዚአብሔር መልካም ፈቃድ ሆኖ ይህንን የመጽሐፍ ቅዱስ በሬዲዮ ትምህርት እንደገና ከመጀመሪያው እንድንጀምር አምላካችን ረድቶናል። ትምህርቱን ለመከታተል የምትፈልጉ ከዛሬ ጀምሮ መከታተል ትችላላችሁ ይላል። ለሚቀጥሉት 10 ቀናት መጽሐፍ ቅዱስ ለዘመናችን ጠቃሚ ነውን በሚረስ የተዘጋጀውን ከወንድም አበበ ከበደ እናዳምጥ።
አድማጮች እንደምን አመሻችሁ። የእግዚአብሔር ያባታችን ያምላካችን የታዳጊያችንና የፈጣሪያችን ፈቃድ ሆነና እነሆ ዛሬ የመጽሐፍ ቅዱስ ትምህርት ለመጀመር በራዲዮናችን ዙሪያ ሁላችንም ተሰብስበናል። እግዚአብሔር አምላካችን በእውነት ወዶና ፈቅዶ ለባሪያዎቹ ለልጆቹ አስቦ ኖ እንድንድን ዘንድ በጨለማ ላሉት ደግሞ ብርሃን ይሆንላቸው ዘንድ ይህችን ቀን አዘጋጀ። ስለእውነት ነው የምላችሁ ወገኖቼ፣ ምናልባት የአምስት ዓመቱን ትምህርት የመጀመሪያውን ጨርሰናል። ስለዚህ መጽሐፍ ቅዱስ አያስፈልገንም ጥናቱን የምንል ሰዎች ካለን ተሞኝተናል። አዎ ጥበቡም አምልጦናል ማለት ነው። የእግዚአብሔር ቃል በቃ አለቃ ይባልለትም። መንፈስ ቅዱስ በተለየ መንገድ ደግሞ እነሆ ትላንት የተረዳነውን በአዲስ መልኩ ዛሬ ወደኛ ይመጣል። ዛሬም ደግሞ እግዚአብሔር አምላካችን ፈቃድ ሆነና ብዙዎቻችሁ ደብዳቤ እየጻፋችሁ እኔ ይህ የመጽሐፍ ቅዱስ ትምህርት ብዙ አምልጦኛል፣ ከሰማውና ራዲዮ ከፍቼ ማድመጥ ከጀመርኩኝ ገና 9 ወሬ ነው፣ 1 አመት ተኩል ሆኖኛል፣ 2 አመት ብቻ ነው። ከዚህ በፊት ያመለጡንን ትምህርቶች እንዴት እናገኛለን? በምን ዘዴ ማግኘት እንችላለን? በማለት ደጋግማችሁ ስትጽፉልን ስትጠይቁን ነበር። ዛሬ ደግሞ እግዚአብሔር አምላካችን የናንተን ጥያቄ የናንተን የልብ መሻት አይቶ ሀብለን እንድንጀምር በሩን ከፍቶልናል። ከመቶ እጅ 85 እጅ ነው በዚህ ጥያቄ እየተጠመዳችሁ በዚህ ጥያቄ እየተሞላችሁ እንደነበረ ከደብዳቤዎቻችሁ መረዳት ይችላል። እግዚአብሔር ለናንተ ጥያቄ መልሶ ነው ዛሬ ቀርቧል ወገኖቼ። እጅግ ደስ ይለናል። እግዚአብሔር አይታክትም። እግዚአብሔር ጊዜ አልፍበትም። የእግዚአብሔር ቀን ዛሬ እነሆነና ደግሞ እኔም እናንተም በእያላችሁበት አንድ ብለን የመጽሐፍ ቅዱስ ትምህርታችንን የአምስት ዓመቱን ለመጀመር ተሰብስበናል። በማዱ ፊት እግዚአብሔር ታላቅ ነው ወገኖቼ። ከዛሬ ጀምሮ ለ10 ተከታታይ ቀናት መጽሐፍ ቅዱስ ለዘመናችን ጠቃሚ ነውን በሚል ርዕስ ላይ ተመርኩዘን ታላቅና እጅግ ጠቃሚ የሆኑ ነጥቦችን በጌታ መንፈስ ቅዱስ አስተማሪነት አብረን እንማራለን። ጊዜው ቢያልፍም 5ቱም ዓመት ቢጠናቀቅም እግዚአብሔር ግን አረሳንም። እግዚአብሔር ሰው ይረሳል እንዴ?
ሰማይረሳም ጌታ ሰማይረሳም ኢየሱስ ሰማይረሳም ጌታ ሰማይረሳም ኢየሱስ ሰማይረሳም ጌታ ሰማይረሳም ኢየሱስ ሰማይረሳም ጌታ ሰማይረሳም ኢየሱስ
ኢየሱስ ክርስቶስ መድኃኔ ዓለም የእግዚአብሔር ልጅ አው እንደ ሰው አይደለም ወገኖቼ። ምናልባት መጀመሪያ ይህንን የመጽሐፍ ቅዱስ ትምህርት በራዲዮ ስንጀምር ከኛ ጋር በጸሎትና በደብዳቤ የነበራችሁ አንዳንዶቻችሁ በመሰላቸት ደብዳቤ መጻፍን አቋርጣችሁ ልትሆኑ ትችላላችሁ። አዎ ወገኖቼ፣ ዛሬም ቢሆን የእግዚአብሔር ፍቅር ፈጽሞ አላረጀም። አዳዲሶችን ወገኖች እግዚአብሔር ደግሞ እየተካ የናንተንም ልብ ደግሞ በፍቅር ያጋለ እስከዛሬ ድረስ እኛንም እነሆ በማዱ ፊት ተጠብቆ አምስቱን ዓመት በሰላም እንድናከናውን ረድቶናል። ቀሪውን አምስት ዓመት ደግሞ እንዴት እንደሚመራን እግዚአብሔር ያውቃል እንጂ እኔም ሆንኩ ወንድሜ ዓለማየሁ ማንኛችንም ስለ ነገ መተንበይ አንችልም። በጦር ሜዳ ያላችሁ፣ ያገርን ግዳጅ ለመወጣት በየሆስፒታሉ ያኔ ባልጋ ላይ የነበራችሁ፣ የታመማችሁ፣ እንዲሁም በመየማረሚያው ቤት ደግሞ የነበራችሁ የእግዚአብሔር ቃል የቱን ያክል እንዳጽናናችሁና እንዳበረታችሁ ታውቃላችሁ። በእውነት እግዚአብሔር በየጥሻውና በየጎራው በየስፍራው ሁሉ በተዘጋባችሁ በር ሁሉ አንዳንዶቻችሁ ደግሞ ከደብዳቤዎቻችሁ እንዳነበብነውና እንደተረዳነው እናትና አባቶቻችሁ ይህንን ራዲዮ ማድመጥ እንደማይፈቅዱላችሁ ተመልክተን ነበር። ያንን ሁሉ ጥሶ ግን እግዚአብሔር እናንተንም የከለከሏችሁንም ቤተሰቦቻችሁን አገልግሎና ማርኮ ዛሬ የእግዚአብሔር ቤተሰብ ሆነው ስናገኝ እንዴት ደስ ይላል ወገኖቼ! እንዴት አይነት መባረክ ነው! በእውነት ጌታ እግዚአብሔር በዚህ በራዲዮ ሞገደማ ካኝነት ጉጫገር ያላችሁትን ታላላቆችና ታናናሾች፣ ወንድሞችና እህቶችን፣ አገር ውስጥም ያላችሁትን ታላላቆችና ታናናሾችን በብዙ እንዳገለገለና እንደጠቀመ ከደብዳቤዎቻችሁ ስንረዳ እናንተን ታላቅ ምስክር አድርጎ ማቆሙንም ደግሞ ስናነብ እግዚአብሔርን በእውነት ስለናንተ ስንት ጊዜ ወድቀን አመሰገን ነው። ዛሬም ቢሆን ደግሞ እግዚአብሔር አዎ ነፍሳትን ከጨለማ ዓለም የሚያወጣበት መረብ አለው፣ የሚያጠምድበት መረብ አለው። በዚህ በራዲዮ ሞገድ ደግሞ ከበፊቱ በበለጠ ሁኔታ እግዚአብሔር ደግሞ ከጨለማ ዓለም ከሰይጣን እስራት የሚፈታቸው ብዙ ወገኖች እንዳሉ እኔ አበባ አምናለሁ። ስለዚህም ደግሞ ያ ሲንበረከክ የነበረው ጉልበታችሁ ባለመዛል ብርታትን አግኝቶ በጌታ በኢየሱስ ክርስቶስ ፊት ደግሞ ለነዚህ ነፍሳት መትጋትና መጸለይን ለእኛም አገልግሎት መጸለይን እንዲሁ እንድትቀጥሉ አደራ እንላችኋለን። እግዚአብሔር ይባርካችሁ ወገኖቼ። የናንተ ጥያቄ የናንተ ጸሎት በእግዚአብሔር ፊት መልስ አግኝቶ ፍሬና ፍርቶ እንዲህ በራዲዮ ስትሰሙ ታላቅ ምስክርነቱንም ስታዳምጡ ደስ እንደሚላችሁ እግዚአብሔርንም ደግሞ እንደምታመሰግኑ እኔ ባለሙሉ ተስፋ ነኝ። እግዚአብሔር አዎ እግዚአብሔር ነው። እግዚአብሔርን ምንም የሚያግደው ነገር የለም። ባለፈው አምስት ዓመት የጀመረው ክንዱ ዛሬም እንደዚያው ነው እንጂ አልዛለም፣ አልደከመም። ጉልበቱ እንደዚያው ነው ወገኖቼ፣ አልደከመም፣ አልዛለም። የጥንቱ እግዚአብሔር ዛሬም እግዚአብሔር ነው። በድንቅ አመራር በድንቅ ሁኔታ ደግሞ እግዚአብሔር አምላካችን ከፊት ለፊታችን ሆኖ እነዚህን አምስቱን ዓመታት ደግሞ እንደሚመራን እኔ አምናለሁ። ትምህርታችንን እንግዲህ ለመጀመር ቀደም ብዬ እንደተናገርኩት ዛሬ ርዕስ አድርገን ለአስር ተከታታይ ቀናት የምንመለከተው መጽሐፍ ቅዱስ ለዘመናችን ጠቃሚ ነውን በሚል ርዕስ ላይ ተመርኩዘን ሰዎች ስለ መጽሐፍ ቅዱስ የሰጡትን አስተያየት አንድ ባንድ፣ ሰዎች ስለ መጽሐፍ ቅዱስ ደግሞ ያላቸውን አመለካከት አንድ ባንድ ዘርዘር አድርገን እንመለከታለን። በእውነት እግዚአብሔር አምላካችን በዚህ ውስጥ ደግሞ ድንቅ ነገሮችን እንድንገነዘብ ይረዳናልና በጸሎቶቻችሁ ሁሉ ደግሞ እንድታስቡን ሳይሆን እንድትተጉ አደራ እንላችኋለን። እግዚአብሔር ለዘላለም የተመሰገነ ይሁን። እስቲ ትምህርታችንን ከመጀመራችን በፊት አንድ ላይ እንጸልይ።
የዘላለም አምላክ ቅዱስ እግዚአብሔር አባታችን ሆይ፣ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ስለዚህ ጊዜ ደግሞ እናመሰግንሃለን። አምላካችን እግዚአብሔር ሆይ፣ በምሕረትና በቸርነትህ ጌታ እግዚአብሔር ሆይ ጠብቀህን ለዚህ ሰዓት ለዚህ ጊዜ ጌታ እግዚአብሔር ሆይ በሰላም ስላደረስከን ጌታ የዘላለም አምላክ በኢየሱስ ክርስቶስ ስም እናከብርሃለን፣ እናመሰግንሃለን። ጌታ አምላካችንና አባታችን ሆይ አንተ ለእኛ ያደረክልን ነገር እጅግ ብዙ ነው ጌታ የዘላለም አምላክ። በሕይወታችን ታላቅ ሥራ ሠርተሃል ልጅን ኢየሱስ ክርስቶስን ለኛ በመስጠት። እግዚአብሔር የዘላለም አምላክና አባት የዘላለም ሕይወት ወራሾች አድርገናል። ያንተም ልጆች እንድንሆን ጌታ እግዚአብሔር አምላክና አባት ሆይ እረድተናል። ስምህ የተባረከ ይሁን። ከዚህ ጋርም እግዚአብሔር የዘላለም አምላክ ካንተ ጋር ተስማምተን ካንተ ጋር ተጣብቀን እንድንኖር በዘመናችን ሁሉ አንተ የምትለንን ጌታ እግዚአብሔር ሆይ እየሰማንና እያደረግን እንድንኖር ደግሞም ጌታ ሆይ ጸጋህን ስለሰጠህን በኢየሱስ ክርስቶስ ስም ክብር ለአንተ ይሁን። አምላካችን እግዚአብሔር ሆይ ሁልጊዜ ባንተ ነገር እንድናድግ እንድንበለጽግ እንድንለመልም እንድንጠነክር እግዚአብሔር የዘላለም አምላክና አባት ሆይ የሚያስፈልገንን ነገር ሁሉ እየሰጠንና እያደረክልን ስላለ እናከብራለን። ከዚህ ሁሉ በላይ ደግሞ እግዚአብሔር የዘላለም አምላክ ሆይ ሁልጊዜ ቃልህን ጌታ እግዚአብሔር ሆይ እየላክልን እግዚአብሔር የዘላለም አምላክ ሆይ በቃልህ እየመከርከን በቃልህ እያጽናናህን በቃልህ እየመራህን ጌታ የዘላለም አምላክ ሆይ እዚያ ድርሰናል። ስምህ ይባረክ። በተለይ ደግሞ እግዚአብሔር የዘላለም አምላክ ሆይ በተለየ መንገድ ጌታ ሆይ ቃልህን በሬዲዮ እንድንሰማ እግዚአብሔር ሆይ ቃልህን በሬዲዮ እንድንማር ጌታ የዘላለም አምላክና አባት ሆይ በቤታችን ቁጭ ብለን ጉልበት ሳናወጣ ጊዜ ሳናባክን እግዚአብሔር የዘላለም አምላክና አባት ሆይ ይህንን ያንተን ሕያው ቃል እንድንሰማ ጌታ የዘላለም አምላክ ሆይ በሬዲዮ በኩል ወደ እያንዳንዳችን ቤት እግዚአብሔር የዘላለም አምላክ ሆይ ስለመጣ ክብር ላንተ ይሁን። እግዚአብሔር አምላካችንና አባታችን ሆይ ይህንን ቃል ባለፉት ጌታ እግዚአብሔር የዘላለም አምላክ ሁለት ተከታታይ እግዚአብሔር የዘላለም አምላክ ሆይ የመጽሐፍ ቅዱስ ጥናቶች ጌታ ሆይ ብዙ አጽናንተናል፣ ብዙ አስተምረናል፣ እግዚአብሔር ሆይ ብዙም ባርከናል። አሁን ደግሞ እንደገና ለሶስተኛ ጊዜ እግዚአብሔር ሆይ ለሶስተኛ ዙር እንደገና ደግሞ ጌታ ሆይ ቃልን ልታስተምረን ይህንን እድል ደግሞ እንደገና ስለሰጠን ይህንን እድሜ ስለሰጠን ይህንን ጸጋ ስለጨመርክልን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጌታ አምላካችንና አባታችን ሆይ ቃልህ ይባርካል፣ ቃልህ ያጽናናል፣ ቃልህ ይፈውሳል፣ እግዚአብሔር ሆይ ቃልህ ነጻ ያወጣል። ባለፉት ጊዜያቶች እግዚአብሔር የዘላለም አምላክ ሆይ ይህንን በሕይወታችን ተለማምደናል። አሁንም እግዚአብሔር ሆይ ይበቃቸዋል ሳትል እንደገና ልትጨምርልን እንደገና እግዚአብሔር ልትፈውሰን ስለወደድክ እንደገና እግዚአብሔር ልትመክረን ስለወደድክ እንደገና ልታስተምረን ስለወደድክ ክብርና ምስጋና ለአንተ ይሁን። ጌታ የዘላለም አምላክና አባት ሆይ አንተ የምትናገረንን እንድንሰማ አቤቱ አሁንም ደግሞ ጌታ ሆይ እንለምንሃለን። ጆሮቻችን የተከፈቱ እንዲሆኑ በኢየሱስ ስም እንጸልያለን። ቃልህን ደግሞ እግዚአብሔር የዘላለም አምላክ የሚያሰላስል አስተዋይ ልቦና ለእያንዳንዳችን እንድትሰጠን በኢየሱስ ክርስቶስ ስም እንለምንሃለን። እግዚአብሔር አምላካችንና አባታችን ሆይ የሰማነውን ቃል በሕይወታችን የተለማመድነውን ጌታ እግዚአብሔር የቃልህን ውጤት እንደገና ለሌሎች ላልሰሙ እንድንናገር አንደበቶቻችንን ደግሞ እግዚአብሔር ሆይ እንድትቀባና እንድትከፍትልን በኢየሱስ ስም እንጸልያለን። እግዚአብሔር የዘላለም አምላክና አባት ሆይ አንተ እንደሰጠህን እኛም ደግሞ ለሌሎች መስጠት እንድንችል እግዚአብሔር ሆይ እንድትረዳን በጌታ በኢየሱስ ክርስቶስ ስም እንማጸናሃለን። አምላካችን እግዚአብሔር ሆይ በዚህ የሬዲዮ አገልግሎት በዚህ በሬዲዮ በሚተላለፈው ቃልህ ምክንያት ብዙዎች ጌታ እግዚአብሔር ሆይ ወደ አንተ መጥተዋል፣ መንግስት ሰፍቷል። እግዚአብሔር ሆይ ስምህ ይባረክ። ብዙዎች ተፈውሰዋል። እግዚአብሔር የዘላለም አምላክ ስምህ ይባረክ። ብዙዎች ከጠላት ተጽዕኖና እስራት ነጻ ወጥተዋል። ስምህ ይባረክ። አሁንም ይሄንን እንድታደርግ ይሄንን እንድትጨምር እግዚአብሔር ሆይ ደግመን እንለምንሃለን። ጌታ ሆይ ያንተ ነገር ማለቂያ የለውም። ፈውስ ማለቂያ የለውም። ባርኮት ማለቂያ የለውም። እግዚአብሔር ሆይ በኢየሱስ ክርስቶስም አሁንም እንድትቀጥል በቤታችን እግዚአብሔር የዘላለም አምላክ ሆይ እንድትቀጥል ይህንን ሥራ እንድትሠራ በኢየሱስም እንለምናሃለን። ጌታ ሆይ እኔ በጌታ በኢየሱስ ክርስቶስም እለምናሃለሁ ይህንን ሬዲዮ ጌታ ሆይ ለሚሰሙ ወገኖች ሁሉ ለሴት ቢሆን ለወንድ ለተላላቆች ሆነ ለታናናሾች እግዚአብሔር የዘላለም አምላክና አባት በኢየሱስም ያንተ በረከት እንዲፈስ ካንተ የሚፈልጉት ሁሉ በቃልህ በኩል እንዲደርሳቸው እግዚአብሔር ሆይ በኢየሱስ ክርስቶስም እለምናሃለሁ። ጌታ የዘላለም አምላክ ሆይ በቀደሙት ጌታ እግዚአብሔር ሆይ ዙሮች እንደሰራ ሁሉ አሁንም በዚህ በሶስተኛው ዙር አንተ እንድትሰራ እግዚአብሔር የዘላለም አምላክ አንተ እንድትፈውስ በኢየሱስም እንለምናሃለን። ጌታ የዘላለም አምላክ ይህንን ደግሞ ጌታ እግዚአብሔር ቃልን ካንተ ተቀብለው የሚሰጡትን አገልጋዮችን ደግሞ እንድትባርካቸው በነገር ሁሉ እንድታሰፋቸው እንድታጠነክራቸው እንለምናሃለን። ስለ ሁሉም ነገር እናመሰግናሃለን እግዚአብሔር። ከዚህም የበለጠ ደግሞ ስለምታደርግልን እናመሰግናሃለን እግዚአብሔር የዘላለም አምላክና አባት ሆይ ክብርና ምስጋና ገናንነትና ውዳሴ ለአንተ ይሁን። እግዚአብሔር የዘላለም አምላክ ከና አባቶይ እናከብራሃለን እናመሰግናሃለን ከፍ ከፍ እናደርጋለን። የጠላትን ስራ ደግሞ በቃል ጉልበት ስበረው እግዚአብሔር የዘላለም አምላክ እንቅፋቶች ሁሉ በቃል ጉልበት ይነቀሉ ይነሱ። ጌታ የዘላለም አምላክ ስለ ሁሉም ነገር እናከብራሃለን ተመስገን። ስለሰማን እናከብራሃለን ሁሉ ጊዜም ስለምትሰማን ተመስገን። በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን።
ደብተሮቻችሁና አርሳሶቻችሁን እስክታዘጋጁ ድረስ በዚህች አጭር ሙዚቃ አብረን እንቆያለን። ቀደም ብዬ እንደተናገርኩት ዛሬ ጀምሮ ለአስር ተከታታይ ቀናት መጽሐፍ ቅዱስ ለዘመናችን ጠቃሚ ነውን የሚለውን ርዕስ በመመልከት አብረን እንቆያለን ማለት ነው። አድማጮች መጽሐፍ ቅዱስ ከሌሎች መጽሐፍት በበለጠ ሁኔታ ብዙ ትችት የተሰነዘረበት መጽሐፍ ነው። ከሌሎች መጽሐፍትም ሁሉ ይልቅ በመጽሐፍ ቅዱስ ጥቃት ደርሶበታል። ይሁን እንጂ በምድር ዙሪያ ላሉ በሚሊዮን የሚቆጠሩ ሰዎችን ሲያገለግልና ሲረዳ ኖሯል። ዛሬም እያገለገለና እየረዳ መመሪያም እየሆናቸው ሕይወታቸውን እየባረከ እያበለጸገ እያጎለበተ ነው። ይህን አገልግሎቱን መስጠት ከጀመረም ጥቂት ሺህ ዓመታትን አሳልፏል። እንግዲህ በሰብአዊ ፍጡራን ላይ ይህን የመሰለ ተጽዕኖ ያሳደረ መጽሐፍን በጥንቃቄና በማስተዋል መመርመሩ አስፈላጊነቱ አጠራጣሪ አይሆንም። በአንድ ወቅት ሰር ዋልተር ስኮት የሚባሉ ሰው ለመሞት በማጣጣር ላይ በነበሩበት ጊዜ ሎካር የተባለው ሰው መጽሐፍ ቅዱስን እንዲያነብላቸው ይጠይቁታል። ይህ ሎካር የተባለው ሰው መጽሐፍት መደርደሪያ ላይ የነበሩትን የሰር ዋልተርን ስኮት መጽሐፍት በዓይኖቹ ከተመለከተና ከቃኘ በኋላ እንዲሁም መጽሐፍቶቹን ከቀኝ ወደ ግራ ጎንበስ ቀና እያለ እየተመለከተ እያገላበጠ ግራ የተጋባ በሚመስል ሁኔታ ወደ ሰር ዋልተር ስኮት ዞር አለና ሰር ዋልተር የትኛውን መጽሐፍ ላንብብሎት ጌታዬ በማለት አልጋቸው ላይ ተኝተው ጣር ላይ ያሉ ይህንን ጥያቄ ያቀርብላቸዋል። ሰር ዋልተር ስኮት የሎካርን ጥያቄ ነው በጣር ውስጥ ሆኖ ካደመጡ በኋላ ለምን እንደዚህ ያለ ጥያቄ ትጠይቀኛለህ ሎካር? አንድ መጽሐፍ ብቻ ነው ያለው መጽሐፍ ቅዱስን አምጣልኝ በማለት በደከመ ድምጻቸው ይመልሱለታል። በሞት አፋፍ ላይ ሆኖ ለሚያጣጥሩ አንድ መጽሐፍ ብቻ አለ ወገኖቼ፣ ተስፋን የሚሞላ ተስፋን የሚያድስ የዛገን ሕይወት የሚያበራ የጨለመውን ሕይወት በብርሃን የሚሞላ ኦ የዛለውን ጉልበት የሚያቀና መጽሐፍ መጽሐፍ ቅዱስ። ይሁን እንጂ በሕይወት ያሉትንም የሚጠቅም መጽሐፍ ነው መጽሐፍ ቅዱስ። በጣም የሚገርመው ግን ብዙ ሰዎች የዮታቸው ማክተሚያ ላይ እስኪደርሱ ድረስ ወይም ደግሞ ችግር እስኪደርስባቸው ድረስ ለመጽሐፍ ቅዱስ ምንም ደንታ የሌላቸው መሆኑ ነው። አንዳንዶቹ ማረሚያ ቤት ወይንም እስር ቤት ሲወረወሩ የሚያጽናናቸው፣ ከጎናቸው የሚቆም፣ የሚያበረታታቸው፣ ተስፋ የሚሆናቸውን በሚያጡበት ጊዜ መጽሐፍ ቅዱስን እላይታች በማለት ይፈልጋሉ፣ ያፈላልጋሉ። በእንደዚያ አይነቱ ወቅት መጽናኛ የሚሆነንን መጽሐፍ ማግኘቱ በጣም እንደሚረዳ የታወቀ ቢሆንም ጤናማና የተስተካከለ ሕይወትን እየመራን ባለንበት ጊዜም ልንኖርበት የሚገባ መጽሐፍ ቢኖር መጽሐፍ ቅዱስ ነው። የዛሬው ሕይወትን ወንድሜ ሆይ፣ የዛሬውን ውጣ ውረድን ልትቋቋም የምትችልበት መጽሐፍ የመሆኑንም ያክል ለሚቀጥለውም ዓለም መንገድህን የሚያመላክትህና የሚያመቻችልህ መጽሐፍ ቢኖር መጽሐፍ ቅዱስ ብቻ ነው። በሕይወት ዘመናችን ለሚገጥሙን አስደንጋጭና ጥድፊያ ለበዛበት ሁኔታ ዝግጁ የሚያደርገን መጽሐፍ ቢኖር መጽሐፍ ቅዱስ ነው። በእርግጥም መጽሐፍ ቅዱስ ከሌሎች መጽሐፍት ሁሉ የተለየና የላቀ መጽሐፍ ነው። እግዚአብሔር ለዘላለም ይክበር ይመስገን። ክብሯን አድማጮቼ፣ መጽሐፍ ቅዱስ የብዙ ታላላቅ ሰዎችን ሕይወት እንደለወጠ ከብዙ መጽሐፍት አንብበናል፣ ከሕይወታቸውም እነሆ ተረድተናል፣ ተመልክተናል። አዎ መጽሐፍ ቅዱስ የብዙ ታላላቅ ሰዎችን ሕይወት ለውጧል። እነርሱም ደግሞ በተራቸው የዓለምን ሁኔታ መለወጣቸው እሙን ነው። እስቲ እነዚህ ታላላቅ ሰዎች ስለ መጽሐፍ ቅዱስ ከተናገሯቸው ጥቂቶቹን ልጥቀስላችሁ። በአንድ ወቅት አንድ አፍሪካዊ ልዑል የእንግሊዟን ንግሥት ቪክቶሪያን ለመጎብኘት ወደ እንግሊዝ አገር ይሄዳሉ። በመወያየት ላይ ያሉ አፍሪካዊው ልዑል ለእንግሊዟ ንግሥት ቪክቶሪያ እንዲህ በማለት ጥያቄ ያቀርቡላቸዋል። ንግሥት ቪክቶሪያ ሆይ፣ ለመሆኑ የእንግሊዝ ታላቅነት መሠረቱ ምንድን ነው? በማለት በጣም አስፈላጊ ጥያቄ ይጠይቃሉ። የእንግሊዟ ንግሥት በሚያምር ሁኔታ የተጠረዘ መጽሐፍ ቅዱስ አንስተው ለአፍሪካዊ ልዑል እያሳዩ፣ አየ የእንግሊዝ ትልቅነት መሠረቱ ይህ መጽሐፍ ነው በማለት ነበር መጽሐፍ ቅዱስን አንስተው በማሳየት የመለሱላቸው። በዘመናችን እንግሊዝ የቀድሞ ትልቅነት ደረጃ ላይ አይደለችም። ምናልባትም እንደምታውቁት የዚህ ምክንያቱ ከእግዚአብሔር ቃል መራቋ ይሆንን በማለት ራሴን ጠይቃለሁ። የእናንተ መልስም ትክክል ነው እንደምትሉኝ እኔም አምናለሁ። እንግሊዝ ካፈራቻቸው ታላላቅ የሕግ ሰዎች አንዱ እንደሚሆኑ የሚገመቱት ጠቅላይ ሚኒስትር ግላንድስተን በአንድ ወቅት እንዲህ ብለው ነበር። ብዙ ጊዜ ስለ ተለያዩ ጉዳዮች እንነጋገራለን። እንደ እውነቱ ከሆነ መነጋገር ያለብን ስለ ወንጌል ነው ካሉ በኋላ፣ ወንጌል ብዙ ነገሮችን ማስተካከል ይችላል አሉ። ታላላቅ የብሪታንያ ወይም ደግሞ የእንግሊዝ ባለሥልጣኖች ክርስቲያኖች በመሆናቸው ደስ ይለኛል። ላለፉት 58 ዓመታት ሥልጣን ላይ ነበርኩ። ለ11 ዓመታት ያክል የእንግሊዝ መንግሥት ካቢኔ ወይም አባልም ነበርኩ። በእነዚህ ዓመታት ክፍለ ዘመናችን ካፈራቻቸው 60 ታላላቅ ምሁራን ጋር በቅርበት ተገናኝቼም ሰርቻለሁ። ከአምስቱ በቀር ሁሉም ክርስቲያኖች መሆናቸውን ነው ያረጋገጥኩት ሲሉ በልባቸው ያደረውንና የተገነዘቡትን ምስክርነት ሰጡ። ዛሬ ወገኖቼ፣ ከተከሰቱት ችግሮች ብዙዎቹ ጥቂት ክርስቲያን ባለሥልጣኖች ለእግዚአብሔር ቃል ጊዜ የሚሰጡ መሪዎች በጣም ጥቂቶች ስለሆኑ እንደማይቀር በበኩሌ አስባለሁ። በ18ኛው ክፍለ ዘመን ከነበሩት ታላላቅ ሳይንቲስቶች አንዱ ሚካኤል ፋራዳይ ነበረ። መሪ የሚሆናቸው ይብሩክ የእግዚአብሔር መጻፍ ይያለላቸው ሰዎች ለምን ግራ ይጋባሉ? ለምንስ መንገድ ይስታሉ? በማለት እኚውቁ ሳይንቲስት ሚካኤል ፋራዴ መናገራቸው ይተከሳል። ስለ ሳይንቲስቱ ሚካኤል ፋራዴ በአንደኛ ደረጃ ትምህርት ቤት ሳትማሩ እንደማትቀሩ ብዙዎቻችሁ ንገምታለሁ። ቀደም ብሎ በነበረው ክፍለ ዘመን የነበሩት ሳይንቲስቱ ሰር አይዛክ ኒውተንም መጽሐፍ ቅዱስ እውነት ከሆነ ሰዎች በሰዓት 50 ማይሎች መጓዝ ወደሚችሉበት ዘመን ተዳርሰናል ማለታቸው ይነገራል። ለዚህ አባባላቸው ቮልቴር የተባለው ፈረንሳዊ የሃይማኖት ተጠራጣሪ ምስኪን አይዛክ ይህን ትንቢት የተናገረው በእድሜ ጃይቶና በአእምሮም ደክሞ በነበረበት ዘመን መሆኑ ያሳዝናል። ይህም መጽሐፍ ቅዱስ ጥናት በአንድ በሳይንሳዊ አስተሳሰብ በበለጸገ ምሁር ላይ ለሚያስከትለው ውጤት አይነተኛ ምስክር ነው በማለት ነበር ሽሙጥ አዘል ምላሽ የሰጠው። አድማጮቼ፣ ቀደምቶቹ የአሜሪካ ፕሬዝዳንቶች መጽሐፍ ቅዱስን አስመልክቶ የተናገሩትን መስማት ምናልባት ብዙዎቻችሁን ደስ ሳሰኛችሁ እንደማይቀር አስባለሁ። ሁለተኛው የአሜሪካ ፕሬዝዳንት የነበሩት ጆን አዳምስ ሩጫና ውጣ ውረድ የበዛበት ጊዜና ውሱን የመረዳት ችሎታዬ እስከፈቀደልኝ ድረስ ቅዱሳት መጻሕፍት ላይ ባደረግኩት ጥናት መጽሐፍ ቅዱስ ታላቅ መጽሐፍ መሆኑን ተገንዝቤያለሁ። ከየትኛውም ቤተ መጻሕፍት ይልቅ አለኝ የምለው ጥቂት ዕውቀት የተካተተው በዚህ መጽሐፍ ነው። ካለኝ ዕውቀት ጋር የማይጣጣመውንም ይበልጥ አጠናለሁ፣ ይበልጥ መራመራለሁ ብሏል ፕሬዝዳንት ጆን ኩዊንሲ አዳምስ። በዚህ ዓለም እንዳለ ሰው ለዚህ ዓለም ሰዎች እናገራለሁ፣ ቅዱሳት መጻሕፍትን መርምሩ። መጽሐፍ ቅዱስ በየትኛውም ዕድሜና በየትኛውም የሕይወት ሁኔታ ባሉ ሰዎች መነበብ ያለበት መጽሐፍ ነው። እንዲህ ምስል አንዴ ወይም ሁለቴ ብቻ መነበብ አለበት ማለት አይደለም ካሉ በኋላ ጥቂት በጥቂት በየለቱ መነበብ አለበት ማለቴ ነው ብለው ነበር። አሜሪካንን ታላቅ አገር ያደረጓት የቀድሞዎቹ ፕሬዝዳንቶች በማያገባን ውጊያ እንድንሳተፍ አላደረጉንም። በየአደባባዮቻችን የሚታዩትን ችግሮችም መፍታት ይችለው ነበር። ምናልባትም በዚያ ዘመን የነበሩት ችግሮች እንደ ዘመናችን ችግሮች ውስብስብ አልነበሩም የሚል ሐሳብ ታቀርቡ ይሆናል። ይሁን እንጂ በዘመኑ ለነበሩ ሰዎች የዘመናችንን ችግር ያክል ውስብስብ እንደነበሩ ልነግራችሁ ፈልጋለሁ ብለዋል።
ነፍሴን ከሞት አይኔን ከፋ
አው ወንጌል የሰውን ነፍስ ከሞት ይታደጋል የኔንም የናንተንም ታድጓልና ይህን ለሰጠን ጌታ እግዚአብሔር አምላካችን ክብር ምስጋና ይግባው። ደብዳቤዎቻችሁ አይለዩን፣ ጸልዩልን፣ ጻፉልን። ደህና ደሩ።
ያንተ ወደረከኝ ሃሌሉያ ሃሌሉያ ሳስብ ይገርመኛል ያንተ መሆኔ ነፍሴን ከሞት አይኔን ከፋ ain't coming said I killed me just I didn't